Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ዛሬ በጋቢና ከጽዮን ግርማ ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በጋምቤላ በታጣቂዎች የተገደሉት ዜጎችን በማሰብ ኢትዮጵያ ከሮብ ጀምሮ የሁለት ቀናት ሀዘን አወጀች።
መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ያሳለፈውን ውሳኔ በተመለከተ ዘገባ ይዘናል። በጥቃቱ 208 ሰዎች ሲገደሉ 108 ሕፃናት ታግተው ተወስደዋል።
ሲታሰሩ ሲፈቱ የሰነበቱት የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል።
ከአዲስ አበባ ዝርዝሩ ደርሶናል። በኦሮሚያ ክልል የኢትዮጵያ መንግስት የዜጎችን መብት ይጥሳል፣ ሁኔታው ደግሞ በሀገሪቱ የፖለቲካ አለመረጋጋት ሊፈጥር ይችላል ሲሉ በሰሜን አሜሪካ የሚኖሩ የኦሮሚያ ክልል ተወላጆች ለዩናይትድ ስቴትስ የህዝብ እንደራሴዎች ምክር ቤት አስረዱ።
ባልደረባችን ሰለሞን አባተ ሁኔታውን እየተከታተለ አምሽቷል። በሌሎች ዜናዎች በኢትዮጵያ ከ10.2 ሚሊዮን በላይ ዜጎችን ለምግብ እጥረት የዳረገው ድርቅን ለመከላከል በሰሜን አሜሪካ የሚኖሩ ኢትዮጵያውያንና ሌሎችም ድጋፍ በማሰባሰብ ላይ ናቸው።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ሰለሞን አባተ ካደረሰን የመጀመሪያው ዜና ጀምራለሁ። ኢትዮጵያ ውስጥ ባለፉት ጥቂት ወራት በኦሮሚያ ክልል እየታየ ካለው ሁኔታ ጋር በተያያዘ የዩናይትድ ስቴትስ መንግስት ተጨባጭ እርምጃ እንዲወስድ የጠየቁ የዩናይትድ ስቴትስ ውስጥ የሚኖሩ የኦሮሞ ማህበረሰብ አባላት ዛሬ በአሜሪካ የተወካዮች ምክር ቤት ቀርበው ማብራሪያ ሰጥተዋል። በህግ መወሰኛ ምክር ቤቱ ሬድበርን ህንጻ ውስጥ በተካሄደው የስነ ስርዓት ላይ የተገኙት ና ማብራሪያ የሰጡት የአምነስቲ ኢንተርናሽናል የአሜሪካ ዋና ዳይሬክተር አዶቴ አኩዌቶ እስካሁን ባላቸው ግምት ከ400 ሰው በላይ በኦሮሚያ የተቃውሞ እንቅስቃሴ ውስጥ ተገድሏል፣ በሺዎች የሚቆጠሩ ታስረዋል፣ ቤቶችና የንግድ ስራዎች ወድመዋል ብለዋል። የታሰሩ የፖለቲካ መሪዎችና ጋዜጠኞችንም ዘርዝረው ተናግረዋል። የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተር በበኩላቸው እስካሁን ከ1.5 ሚሊዮን በላይ ሰው ከኑሮ መፈላቀሉን አመልክተዋል። አድማጮች፣ የዚህን ዜና ዝርዝር ሰለሞን አባተ እዚሁ ስቱዲዮ መጥቶ የተከታተለውን ያብራራልናል። ወደ ደቡብ ሱዳን ስናመራ ደቡብ ሱዳን ውስጥ ከአሁን ቀደም ሰላማዊ በነበሩ አካባቢዎች በተቀሰቀሰ ውጊያና ከባድ የምግብ እጥረት ምክንያት ብዙ ሺህ ሕዝብ ወደ አጎራባች ሀገሮች እየተሰደዱ መሆኑን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን አስታውቋል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ወደ 2.3 ሚሊዮን ህዝቦች አገራቸውን ጥለው መሰደዳቸውን፣ 670,000 ስደተኞች ደግሞ በአሁኑ ሰዓት በአጎራባች ሀገር የስደተኛ ካምፖች ውስጥ እንደሚገኙ ኮሚሽኑ አስታውቋል። ይህ ለስደተኛ ካምፖቹ ትልቅ ራስ ምታት ነው ያለው የኮሚሽኑ ሪፖርት ካለፈው ጥር ወር ጀምሮ 52,000 ስደተኞች አዲስ ወደ ተቋቋሙ ካምፖች እየገቡ ሲሆን በየቀኑ 800 ስደተኛ መጠለያ ካምፖቹን ይቀላቀላል ብለዋል። 86% ሴቶችና ህጻናት ያሉበት የዩጋንዳው መጠለያ ጣቢያ 28,000 የደቡብ ሱዳን ተሰዳጆች ይገኛሉ። 285,000 ስደተኞችን በመያዝ ኢትዮጵያ ትልቁን ቁጥር ይዛለች ይላል ሪፖርቱ። በያዝነው የአውሮፓውያን 2016 ዓመተ ምህረት መገባደጃ የኢራቅ ኃይሎች ሰሜናዊቱን የሞሱል ከተማ ከጽንፈኛው እስላማዊ ቡድን አይሲስ መልሰው መቆጣጠር የሚያስችላቸውን ሁኔታ እውን ይሆናል ብለው የሚያምኑ መሆኑን የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ተናገሩ። ፕሬዝዳንቱ ከዩናይትድ ስቴትሱ ሲቢኤስ የቴሌቪዥን ጣቢያ ጋር ባደረጉት በትላንትናው ምሽት በተሰራጨው ቃለ ምልልሳቸው እንዳመለከቱት በጦር አውድማው ከእነኚህ ጽንፈኛ ቡድኖች ጋር ፍልሚያ የገጠሙትን የኢራቅ ኃይሎች ስለማገዝ አስፈላጊነት አጽንኦት ሰጥተው ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ባካሄደው ስብሰባ በጋምቤላ ክልል በተፈጸመው ጥቃት ሕይወታቸውን ላጡ ንጹሐን ዜጎች ከነገ ረቡዕ ጀምሮ የሁለት ቀናት ብሔራዊ የሐዘን ቀን አውጇል። ታፍነው የተወሰዱ ዜጎችን የማስመለሱና በአጥፊዎች ላይ የሚወሰደው የማያዳግም እርምጃ እንዲቀጥልም አሳስቧል። እስክንድር ፍሬው ተከታዩን ልኳል።
የህዝብ ተወካዮች ምክር ቤት ውሳኔ ያስተላለፈው ነገ ረቡዕ ሚያዝያ 12 እና ሐሙስ ሚያዝያ 13 ለሁለት ተከታታይ ቀናት ብሔራዊ የሐዘን ቀን እንዲሆኑ ነው። በዚህም መሰረት ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሰው የምክር ቤቱ መግለጫ አጠቁሟል። እንደ መግለጫው ሰንደቅ ዓላማ በሁሉም የሀገሪቱ ክፍሎች፣ በኢትዮጵያ ኤምባሲዎችና ቆንስላዎች፣ በኢትዮጵያ ንግድ መርከቦችና ጀልባዎች፣ እንደዚሁም አውሮፕላኖች፣ ከደቡብ ሱዳን የመጡት የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ባኝዋክና ኑዌር ዞኖች የሚገኙት ወረዳዎች የፈጸሙት ጥቃት ከፍተኛ ቁጣና ውግዘት አስከትሏል። ታጣቂዎቹ በሙኩይ፣ ጆሮ፣ ሆግጃካውና ላሬ ወረዳዎች በሚገኙ 13 ቀበሌዎች በፈጸሙት ጥቃት ከ200 በላይ ንጹሃን ዜጎች መገደላቸው፣ 108 የሚሆኑት ደግሞ ታፍነው መወሰዳቸው ነው በመንግስት ይፋ የተደረገው። የህዝብ ተወካዮች ምክር ቤት የዛሬውን ስብሰባ የጀመረው ለተገደሉት ወገኖች የአንድ ደቂቃ የህሊና ጸሎት በማድረግ ነው። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃም እንዳሉትም ምክር ቤቱ በንጹሃን ዜጎች ላይ በደረሰው የሞት አደጋ ከፍተኛ ሀዘን ተሰምቶታል። የህዝብ ተወካዮች ምክር ቤት በዚሁ ስብሰባው መንግስት የታፈኑትን ዜጎች ለማስመለስ የሚያደርገውን ጥረት እንደዚሁም በአጥፊዎቹ ላይ የጀመረውን የማያዳግም እርምጃ አጠናክሮ እንዲቀጥል አሳስቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን አስመልክተው ለህዝብ ባስተላለፉት መልእክት የሀገራቸው ጦር ጠንካራ እርምጃ እንደሚወስድ አረጋግጠዋል። ገዳዮቹ የትም ቢሆኑ ከዚህ እርምጃ እንደማያመልጡም አብራርተዋል።
መንግስት በአሁኑ ሰዓት እነዚህን የታጠቁ ኃይሎችን የመከላከያ ሰራዊታችን የቦታው በመድረስ የገቡበት ገብተው የተነጠቁ ልጆቻችንን ያላንዳች ቅድመ ሁኔታ እንዲመልሱ ለማድረግ ከዛም በላይ እነዚህ የታጠቁ ኃይሎች የገቡበት ገብተው ደግሞ እርምጃ ለመውሰድ እንቅስቃሴ እያደረገ ነው ያለው። እስካሁንም በርካታ ታጣቂዎችን ገድሏል። ወደፊት ቁጥሩ የሚገለጽ ይሆናል።
ጦራቸው ገዳዮቹ ያሉበት ድረስ በመሄድ እርምጃ እየወሰደ መሆኑን የጠቀሱት ጠቅላይ ሚኒስትሩ ከዚያች ሀገር መንግስት ጋር በጋራ ለመንቀሳቀስ እየሞከሩ መሆኑንም አስረድተዋል። በሌላም በኩል የአፍሪካ ህብረት በጋምቤላ ጃካው አካባቢ የተፈጸመውን ጥቃት አውግዟል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ ለተጎዱ ቤተሰቦች መጽናናትን ተመኝተዋል። የተወሰዱ ህጻናትና ሴቶችን ለማስመለስ ጥረት እንዲደረግም አሳስበዋል። ከኢትዮጵያ ጋር ረጅም ድንበር የምትጋራው ደቡብ ሱዳን ወጥ የሆነ የጦር ኃይል የላትም። የተወሰነው የአገሪቱ አካባቢ በፕሬዝዳንት ሳልቫኪር ማያርዲት፣ የተቀረው ደግሞ በተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች የተያዘ ነው። ከሁለቱም ወገኖች ውጭ ያሉ ኃይሎችም በዚያች ሀገር ይንቀሳቀሳሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ ለዝግጅቶቻችን ያላችሁን አስተያየቶች ስጡን።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mestaward Aragao.
ወደ ተከታዩ ዘገባችን ስናልፍ የፌደራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው የተቃዋሚ ፓርቲ ደጋፊዎች ዮናታን ወልዴና ብርሃኑ ደጉ ዛሬ ማክሰኞ ተፈተዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
ሚያዝያ 7 ቀን 2008 ዓ.ም የፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነዘላለም ወርቅ አገኘው የክስ መዝገብ አቃቤ ሕግ በሽብር ወንጀል ክስ መስርቶባቸው ሲከራከሩ ከቆዩ አምስት ተከሳሾች መካከል ሁለቱ ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የተባሉትን ተጠርጣሪዎች አቃቤ ሕግ በክሱ አኳያ ያቀረበባቸውን ማስረጃዎች በመከላከያ ምስክሮቻቸውና ማስረጃዎች በበቂ ሁኔታ በመከላከላቸው በነጻ ቢያሰናብታቸውም እስከ ዛሬ ድረስ ፍርዱ ተፈጻሚ ሳይሆን ቆይቶ በዛሬው ዕለት ከረፋዱ 4 ሰዓት ላይ መፈታታቸውን የአቶ ዮናታን አባት አቶ ወልዴ ላቀው ለቪኦኤ አሳውቀዋል። ትናንትና የመፈቻ ሰነዳቸውን አጠናቀው ከዓመት በላይ ከቆዩበት ወህኒ ቤት ሲወጡ ፖሊስ ከደጃፉ ላይ ተቀብሎ በተለምዶ ማዕከላዊ ወደ ተባለው የምርመራ ስፍራ ለምን እንደወሰዳቸው ምክንያቱ በግልጽ ባይታወቅም ዛሬ ረፋዱ ላይ ግን ዳግም እንዲህ ባለ ተግባር እንዳትሳተፉ የሚል ምክር ተሰጥቷቸው መፈታታቸውን አቶ ወልዴ ያብራራሉ። ፍርድ ቤት ግን በተከሰሱበት የወንጀል ተግባር ተሳትፎ እንዳልነበራቸው ውሳኔ ሰጥቶ በነጻ ማሰናበቱ ይታወቃል። በሌላ በኩል በዚሁ መዝገብ የተከሰሱት አቶ ዘላለም ወርቅ አገኘው፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ ፍርድ ቤቱ በተከሰሱበት ወንጀል ጥፋተኛ ናቸው የሚል ውሳኔ እንዳሳለፈባቸው መዘገባችን አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta! Guanta!
በኦሮሚያ ክልል የኢትዮጵያ መንግስት የዜጎችን መብት ይጥሳል፣ ሁኔታው ደግሞ በሀገሪቱ የፖለቲካ አለመረጋጋት ሊፈጥር ይችላል ሲሉ በሰሜን አሜሪካ የሚኖሩ የኦሮሚያ ክልል ተወላጆች ለዩናይትድ ስቴትስ የሕዝብ እንደራሴዎች ምክር ቤት ሲያስረዱ ውለዋል። በአዲስ አበባ ሰዓት ደግሞ አምሽተዋል። ሰለሞን አባተ በስፍራው ተገኝቶ ሲከታተል ውሏል። እዚህ ስቱዲዮ አብሮን ይገኛል። ሰለሞን፣ እስቲ ስትከታተል የዋልከውን ለእኛም ለአድማጮቻችን አካፍለን።
እሺ፣ አመሰግናለሁ። እንደምን አላችሁ?
እግዚአብሔር
ይመስገን። በነገራችን ላይ ስነ ስርዓቱ ገና አላበቃም። እኔ አሁን ለዚህ ለዜና ለመድረስ ነው አቋርጬ ወደዚህ የመጣሁት።
እንዲያውም በቀጥታ ከዛ እናመጣለን እያስቤ ነበረ፣ ዜናውን ለማድረስ ገስግሰ ደርሰ
እየደወልኩለት ነው ስቱዲዮ የደረሰው።
አሁን አድማጮቻችን፣ የእናንተ አድማጮች ደግሞ በተለይ ትኩስ ስለሆኑ ትኩስ ነገር እየጨሰ ነው ይዤላችሁ የመጣሁት።
አዎ፣ እኛም በፌስቡክ ላይቭ ስንከታተለው ነበረ እና በጣም በርካታ ሰው የተገኘበት ነበር
ነበረ። ልክ ነህ። በጣም ብዙ ሰው ነው የተገኘው። ከተለያዩ ዩናይትድ ስቴትስ ውስጥ ከሚኖሩ የተለያዩ አካባቢዎች የመጡ የኦሮሞ ማህበረሰብ አባላት ናቸው በተወካዮች ምክር ቤቱ በህግ መወሰኛ ምክር ቤቱ ሬበርን ህንፃ ውስጥ ተገኝተው ይህንን ማብራሪያ የሰጡት ሲሰጥም የተከታተሉት እና እንዳልከው በጣም ብዙ ሰው ነበር በቦታው ላይ የነበረው። እዛ በስነ ስርዓቱ ላይ ተገኝተው የነበሩት የዩናይትድ ስቴትስ የተወካዮች ምክር ቤት አባል የሚኒሶታው ዲሞክራቲክ እንደራሴ ኬት ኤሊሰን በጣም በአድናቆት ነበር ይህንን ያልከውን ነገር ሲናገሩ የነበረው።
እያየኋቸው ነበር ላይቭ። በጣም ተገርመው ውጭም ውስጥም ሙቀት አለ።
አዎ። እና ምን አይነት የሰው መገኘት በዛ ቦታ ላይ ምን አይነት ግርማ እንደፈጠረ ነበረ ሲናገሩ የነበረው እና ሲያበረታቱ ነበረ ይህንን እና በዚሁ ስነ ስርዓት ላይ የተለያዩ ሰዎች ተገኝተዋል። እንግዲህ ይህንን ኦሮሚያ ውስጥ እየተፈጠረ እየተካሄደ ነው የተባለውን ሁኔታ ለመናገር እንግዲህ በዛ ላይ ከተገኙት መካከል የአምነስቲ ኢንተርናሽናል ዩኤስኤ የአሜሪካው ዋና ዳይሬክተር አዶቴ አኩዌይ ተገኝተው ነበረ። እስካሁን ባሉ የተለያዩ ግምቶች ከ400 ሰው በላይ ተገድሏል ብለዋል። በዚህ ስብሰባ ላይ በሺዎች የሚቆጠሩ መታሰራቸውን፣ ቤቶችና የንግድ ስፍራዎች መውደማቸውን ተናግረዋል። አኩዌይ የታሰሩ የፖለቲካ መሪዎችና ጋዜጠኞችንም ሰብስበው ዘርዝረው ተናግረዋል እና ዩናይትድ ስቴትስ እንደ አጋርነቷ ማድረግ የሚገባትን ሁሉ እንድታደርግ ነው የጠየቁት፣ ከኢትዮጵያ ጋር ባላቸው ወዳጅነት። ከዛ በተረፈ የኦክላንድ ኢንስቲትዩት መስራችና ዋና ዳይሬክተሯ አኑረድሃ ሚታልም ተገኝተው ነበር። እስካሁን ከ1.5 ሚሊዮን በላይ ሰው ከኑሮ መፈናቀሉን ኢትዮጵያ ውስጥ ተናግረዋል።
በተለይ ከመሬት ሰዎችን ኑሮ
ከኪራይ ከመሳሰሉት ጋር በተያያዘ ማለት ነው እና ዩናይትድ ስቴትስ ጫና እንድታሳድር በኢትዮጵያ ላይ ጠይቀዋል። እንደውም ምን አሉ? የኢትዮጵያ መንግስት እያደረገ ያለውን አይነት አድራጎት ያደርግ ዘንድ አንድ ጓደኛ ለሌላው ጓደኛው ፈጽሞ አይፈቅድለትም ብለው ነው ንግግራቸውን ያበቁት።
እንዲያውም መግቢያ ላይ ያሰማነው ድምፅ እሱን ነበረ።
ትልቅ ጭብጨባ ነበረ እየተደረገላቸው። እንዲሁም ኦፕራይድ ዶት ኮም የሚባል የሚዲያ ኤዲተር ሙሐመድ ኦማርም እንደዚሁ ኦሮሚያ ውስጥ የተፈጠረውን ሁኔታ አስመልክቶ ዝርዝር ማብራሪያ ሰጥቷል። እንግዲህ በዚሁ ስነ ስርዓት ላይ የተገኙት ቅድም እንዳልኩት የዩናይትድ ስቴትስ የተወካዮች ምክር ቤት አባል እና የሚኒሶታው ዴሞክራቲክ እንደራሴ ኬት አሊሰን ኢትዮጵያ የዩናይትድ ስቴትስ ቁልፍ አጋር መሆኗን አመልክተዋል። ከኢትዮጵያ አምባሳደር ጋር ሲነጋገሩም የተሰብሳቢዎቹን ጥያቄዎች እንደሚያቀርቡላቸው አመልክተው ነበረ።
So when I talk to the Ethiopian ambassador, I'm going to share your concerns. I'm going to tell him how you feel.
እና ይህ ቃላቸውም ደግሞ እርሳቸው የሚወክሏቸውን የበዙቱ የኦሮሞ ማህበረሰብ አካል የሆኑ ሰዎችን በክልላቸው ውስጥ ያሉ በሚኒሶታ ግዛት ውስጥ ያሉ ማለት ነው፣ ግዙፉ የኦሮሞ ማህበረሰብ ያለበት ግዙፉ የኦጋዴን ማህበረሰብ ያለበት ነው ብለው ተናግረዋል። እና የእሳቸው የራሳቸው ቃል እንደሆነ የተወካዮቻቸው የሚወክሏቸው ሰዎች ቃል እንደሆነ እንደሚናገሩ ነው ኤሊሰን የገለጹት። አክለው ኤሊሰን እንዲህ አሉ።
People have gone through unspeakable horror and their pain is real.
ሰዎች ሊነገር በማይችል ሰቀቀን ውስጥ እንዲኖሩ ተደርገዋል ነው ያሉት ኤሊሰን። ህመማቸው ደግሞ ይሰማኛል ብለዋል። ይህንን ጉዳይም የኮንግረሱን ባልደረቦቻቸውን ጨምሮ በየደረጃው እንደሚያነሱ ተናግረዋል። እንግዲህ ቅድም እንዳልኳችሁ ይህ ስነ ስርዓት እየተካሄደ ነው ያለው። ከዚህ በፊትም የጋዜጣዊ መግለጫ ተዘጋጅቶ ነበር። በዛ ላይ የስነ ስርዓቱ አዘጋጆች፣ የኦሮሞ ማህበረሰብ መሪዎች የተለያዩ ንግግሮችን አድርገው ነበረ። በምሽቱ 3 ሰዓት ባለው ዝግጅታችን ዝርዝር ያለ ዘገባ ይዤ መለሳለሁ።
መልካም። አንድ ሁለት ነጥቦች።
እሺ፣ ምላሽ የሚሰጣቸው አካል ነበር ወይ? ያን ሲያቀርቡ ከተወካዮች ምክር ቤቱ የተወከሉ ሰዎች መጥተው ምላሽ የሚሰጧቸው ነበሩ ወይም?
የተወካዮች ምክር ቤቱ አሁን እንዳልኩት እንደራሴ ኤሊሰን ነበሩ እዛ ቦታ ላይ የነበሩት። የማብራሪያ ስነ ስርዓት ነው እንጂ ጥያቄና መልስ ስነ ስርዓት አልነበረም። ነገሩ ኦሮሚያ ውስጥ ተፈጥሯል። ምንድን ነው እንደውም ያሉት ከዚህ ከአዘጋጆቹ አንዱ ዛሬ አሉ፣ ቀደም ሲል በነበረው ጋዜጣዊ መግለጫ ላይ እንዲያውቁት አይደለም የምንነግራቸው ለአሜሪካ እንደራሴዎች፣ ለአሜሪካ ፖለቲከኞች ያውቁታል ኦሮሚያ ውስጥ እየተፈጠረ ያለውን ሁኔታ፣ ግን እርምጃ እንዲወስዱ ነው፣ ተግባራዊ እርምጃ እንዲወስዱ ልናሳስባቸው ልንጎተጉታቸው ነው ብለዋል።
በነገር ላይ ሰለሞን፣ እኛም ስንከታተለው ነበርና መሐመድ አዴሞ ኦፕራይድ ድረገጽ ላይ በዩናይትድ ስቴትስ በውጭ የሚኖሩ የኦሮሞ ማህበረሰቦችን ወክሎ ባደረገው ንግግር በኢትዮጵያ የሰብአዊ መብት ጥሰት ቀውስ ብቻ ሳይሆን ያለው የፖለቲካ ቀውስም አለ ሲል ነበር። እና እስቲ ሁኔታውን ዘርዘር አድርገህ ለአድማጮችም በዛ ላይ የተነሱትን ነጥቦች እንሳለን።
በዚህ ላይ እንግዲህ አዴሞ ከተናገራቸው ነገሮች አንዱ ቀደም ብሎ ከዚህ ከ1990 ዓ ም ጀምሮ የነበረውን ሁኔታ ነው ሲተነትን የነበረው። ኢህአዴግ ወደ ስልጣኑ ሲይዝ የዩናይትድ ስቴትስ ፖለቲከኞች በወቅቱ የነበሩት ሌላ ደርግ ስልጣን ላይ እንደማይመጣ ማረጋገጥ እንፈልጋለን ብለው እንደነበረ፣ ያን ጊዜ የነበሩት ሄርማን ኮሄንም ለኢህአዴግ መንግስት ድጋፋቸውን ሰጥተው እንደነበረ ተናግረው፣ አሁን ግን ሁኔታዎች እየተለወጡ መምጣታቸውና እነሱ እንደሚሉት እዛ ቦታ ላይ እንደተናገሩት ያ ብዙ ትግል የተደረገበት እንቅስቃሴ ተጠልፏል ነው ያለው መሐመድ አዴሞ ሲናገር እና ሌሎች ዘርዘር ያሉ ጉዳዮችን የፖለቲካ ጉዳዮችን አንስተዋል። ለምሳሌ ኦሮምኛን ቋንቋውን ራሱን አንስቶ ብሔራዊ የመግባቢያ ቋንቋ እንዲሆን ተጠይቆ ምንም ምላሽ አለማግኘቱንና በዚህም ምክንያት ብዙ የኦሮሞ ልጆች በፌዴራል መስሪያ ቤቶች ውስጥ ስራ እንዳያገኙ መደረጋቸውንም ወይም ደግሞ ላለማግኘት መዳረጋቸውንም ሲገልጽ ነበረ እና በርከት ያሉ እንዳልከው የፖለቲካ ጉዳዮችን አንስተዋል። እና ተጨባጭ እርምጃ ካሏቸው መካከል ጠቅላይ ሚኒስትሩ የተፈጠረውን ሁኔታ አምነው ይቅርታ ጠይቀዋል በፓርላማ ውስጥ፣ በተጨባጭ የተወሰነ ግን እርምጃ የለም ሲሉ ነበረ። ሰዎች አሁንም እየታሰሩ ነው ብለዋል። የታሰሩ የፖለቲካ መሪዎች አልተፈቱም ብለዋል። ተገደሉ የተባሉት ሰዎች እነማን እንደገደለ ማንም እስካሁን ድረስ ለፍርድ የቀረበ የለም ወይም ደግሞ በይፋ እንዲታወቅ የተደረገ የምርመራ ውጤት የለም ብለው ሲናገሩ ነበረ። የአዲስ አበባ ማስተር ፕላን መቆሙ ቢነገርም ግን ሕግ ወጥቶ በፓርላማው እንዲሰረዝ አልተደረገም ብለው ተናግረው ነበርና ብቻ አንኳር አንኳር የምላቸው ነገሮች እነዚህ ናቸው። ይቀጥላል። አሁን እንዳልኩት ስነ ስርዓቱ ሰላማዊ ሰልፍ ይደረጋል። ከተወካዮች ምክር ቤቱ ተነስተው ወደ ዋይት ሀውስ የሰልፍ እያደረጉ ነው ያሉት።
በጣም ነው የምናመሰግነው ሰለሞን አባተ፣ ሁኔታውን ሲከታተል ቆይቷል። በዛሬው ዕለት በሰሜን አሜሪካ የሚኖሩ የኦሮሞ ማህበረሰብ አባላትና የሰብአዊ መብት ተሟጋቾች በዩናይትድ ስቴትስ የእንደራሴዎች ምክር ቤት ቀርበው ያሰሙትን የምስክርነት ቃል አስመልክቶ ለሰጠህን ማብራሪያ አመሰግናለሁ ሰለሞን።
እናመሰግናለን። ነገ ደግሞ ሰፋ ያለ ማብራሪያ ትሰጠናለህ ብለን እናስባለን።
ይኖራል።
ስሜ ልንገራችሁ ስሜ ማነው?
ወደ አዲስ አበባ እንመለሳችሁ። ፊሊፕ ሞሪስ ኢንተርናሽናል በድርቅ ለተጎዱ ወገኖች እርዳታ የሚውል ከ10 ሚሊዮን ብር በላይ የገንዘብ ድጋፍ ለኢትዮጵያ ቀይ መስቀል ማህበር አበረከተ። የማህበሩ መሪዎች ገንዘቡ ለታለመለት ተግባር እንደሚውል አረጋግጠዋል። የኢትዮጵያ ቀይ መስቀል ማህበር በድርቁ ከተጎዱት ኢትዮጵያውያን መካከል 10% ለሚሆኑት የዕለት እርዳታ ለማድረስ አቅዷል። መለስካቸው አምሃ ከአዲስ አበባ ዝርዝር ይዟል።
የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት ዶክተር አህመድ ረጃ ትናንት ምሽት በአዲስ አበባ ሂልተን ሆቴል በተካሄደው የእርዳታ ርክክብ ስነ ስርዓት ላይ ረዥም መንገድ አቋርጠው ይህንን ሰብአዊ ድጋፍ ለመለገስ በስፍራው የተገኙትን አመስግነዋል። ፕሬዚዳንቱ በንግግራቸው ፊሊፕ ሞሪስ ኢንተርናሽናል ከጥልቅ ሰብአዊ ድጋፍ ስሜት ተነስቶ ለኢትዮጵያውያን የድርቅ ሰለባዎች የለገሰው ገንዘብ ለታሰበው ዓላማ እንደሚውልም አረጋግጠዋል።
On behalf of the Ethiopian Red Cross Society and the people affected by the current drought, I would like to thank Philip Morris International for its unwavering support to the drought victims.
በኢትዮጵያ ቀይ መስቀል ማህበርና በዚህ ድርቅ ጉዳት በደረሰባቸው ወገኖች ስም ፊሊፕ ሞሪስ ኢንተርናሽናል ለእነዚህ የድርቅ ሰለባዎች ላደረገው የማያወላውል ድጋፍ ላመሰግን እፈልጋለሁ። ፊሊፕ ሞሪስ ኢንተርናሽናል ከ5 ዓመት በታች ለሆኑ ሕፃናት፣ ለሚያጠቡ እናቶችና ነፍሰ ጡር ሴቶች ተጨማሪ ምግብ መግዣ የሚሆን 500,000 የአሜሪካን ዶላር ለግሷል። ይህ የሰብአዊ ድጋፍ በድርቁ ለተጎዱ ኢትዮጵያውያን እንደሚውል ልናረጋግጥላችሁ እንፈልጋለን። ከ8,400 ሰዎች በላይም በዚህ እንደሚጠቀሙ እናረጋግጥላችኋለን።
የማህበሩ ዋና ጸሐፊ ወይዘሮ ፍሬህይወት ወርቁ በበኩላቸው የኢትዮጵያ ቀይ መስቀል ማህበር ከ80 ዓመታት በፊት ሲመሰረት ጀምሮ የተቋቋመበትን ደንብ በማስታወስ በሀገሪቱ በሚፈጠሩ ሰው ሰራሽና የተፈጥሮ አደጋዎች የሚከሰቱ ጉዳቶችን ለማቃለል በሚደረገው ጥረት የመንግስት ረዳት እንደሚሆን ገልጸዋል። በዚሁ መሰረትም አሁን በደረሰው ድርቅ ምክንያት የተፈጠረውን ጉዳት ለመቅረፍ የሚያስችል ስልት በመቀየስ በቀዳሚነት ሊረዱ የሚገባቸውን አካባቢዎችና ነዋሪዎች ማህበሩ መምረጡን አውስተዋል።
ይህ የድርቅ ሁኔታ በመላ ኢትዮጵያ የሚታይ ቢሆንም ክፉኛ የተጎዱ አካባቢዎች ግን አሉ። እስካሁን ድረስ በመላ አገሪቱ 191 እንዲህ ያሉ አካባቢዎች ተለይተው ታውቀዋል። እናም የኢትዮጵያ ቀይ መስቀል ማህበር በመላው አገሪቱ ቅርንጫፎችን የዘረጋ በመሆኑ ለእነዚህ ጉዳቶች ቅርበት ስላለን ምቹ ስፍራ ይዘናል። ይሁንና ያለን ሀብት ግን በእጅጉ የተወሰነ ነው። ስለሆነም ምን ያህል መስራት እንደምንችልና የት ብንሰራ ውጤታማ እንደምንሆን ለይተን ማወቅ ይሮንብናል።
ወይዘሮ ፍሬህይወት ማህበሩ ባቀደው መሰረት ለማከናወን የሚያስችለውን ሀብት ለማሰባሰብ የተለያዩ ዘዴዎችን እየተጠቀመ እንደሚገኝም አውስተዋል። የህብረተሰቡ የተለያዩ ክፍሎችም ባላቸው አቅም ለማገዝ እየተንቀሳቀሱ እንደሆኑ ተቆመው የታለመውን ግብ ለመምታት ግን ብዙ መስራት እንደሚጠበቅ አመልክተዋል።
We have a lot of community people that come and donate to our offices.
የተለያዩ የማህበረሰቡ አባላት ወደ ቢሮአችን እየመጡ የሚለግሱ አሉ። የፈለግነውና ያሰብነውን ያህል ባይሆንም በአጭር የስልክ መልእክት አማካኝነት እየሰራን ነው። ይሄው አሁን ደግሞ አዲስ አጋሮቻችን ወደ 10 ሚሊዮን ብር የሚሆን ገንዘብ አስተዋጽኦ አድርገውልናል። እኛም ያቀድነውና ግዥውን ለመፈጸም የሚከናወኑ ተግባራት ሁሉ ቀደም ተከተላቸውን ይዘዋል። የቀደሙት ከአምስት ዓመት በታች የሆኑት ህጻናት የሚያጠቡ እናቶችና ነፍሰ ጡር ሴቶችን ለመርዳት ነው። ይህ እንግዲህ በሂደት ላይ ያለ ስራ ነው። እንደሚታየው በተሰራውና ሊሰራ በታቀደው መካከል ትልቅ ገደል አለ።
ፊሊፕ ሞርስ ኢንተርናሽናል የሰጠውን ድጋፍ ለኢትዮጵያ ቀይ መስቀል ማህበር ያበረከቱት የድርጅቱ የምስራቅ አውሮፓ፣ የመካከለኛው ምስራቅና የአፍሪካ ኮርፖሬት ጉዳዮች ምክትል ፕሬዚዳንት ሚስተር ሊቪዮ ቫንጌቲ ናቸው። ቫንጌቲ ድርጅታቸው ሁልጊዜም ቢሆን ከኢትዮጵያ ህዝብ ጎን እንደሚቆም ቃል ገብተዋል። በተፈጠረው ድርቅ ምክንያት የዕለት እርዳታ የሚሹ ኢትዮጵያውያን ቁጥር በአሁኑ ጊዜ 10.2 ሚሊዮን እንደሆነ ተደጋግሞ ይነገራል። ከነዚህ መካከል ከ1.7 ሚሊዮን በላይ የሚሆኑት በተመጣጠነ ምግብ እጦት የተጎዱ ከአምስት ዓመት በታች ያሉ ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ተጨማሪ ምግብ የሚፈልጉ መሆናቸው ታውቋል። የኢትዮጵያ ቀይ መስቀል ማህበር ከነዚህ የድርቁ ሰለባዎች መካከል 10% የሚሆኑትን ሊታደግ አቅዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተያያዘ ዜና ግሎባል አላያንስ የተባለው የኢትዮጵያውያን የሰብአዊ መብት ድርጅት በኢትዮጵያ በድርቅ ለተጎዱ ዜጎች እገዛ የሚውል $50,000 በሳምንቱ መጨረሻ አሰባስቧል። አዲሱ አበበ ተከታትሎታል። የቴክኒክ እክል ገጥሞናል። አሁን የምትከታተሉት ጋቢና ቪኦኤ ነው። አድማጮቻችን ዝግጅታችንን ከምሽቱ 1:30 ጀምሮ በአጭር ሞገድ ታገኙናላችሁ።
እስከዛው ሄኖክ ለምን ሙዚቃ?
መልካም ዝግጅቱ ደርሷል። $50,000 በሳምንቱ መጨረሻ ተሰባስቧል። አዲሱ አበበ ተከታትሎታል። አሁን ዝግጅቱ ደርሶናል። ግሎባል አላያንስ የተባለው የኢትዮጵያውያን የሰብአዊ መብት ድርጅት በኢትዮጵያ በድርቅ ለተጎዱ ዜጎች እገዛ የሚውል $50,000 በሳምንቱ መጨረሻ ላይ አሰባስበዋል። አዲሱ አበበ ተከታትሎታል።
ከልዩ ልዩ የሲቪክና የሃይማኖት ተቋማት ከተውጣጡ የዋሽንግተን ዲሲና አካባቢው ህብረተሰብ በተሳተፉበት የገንዘብ አስተዋጽኦ ቀላል ነው የማይባል እርዳታ መገኘቱን ከዝግጅቱ አስተባባሪዎች ተረድቻለሁ። የሲቪክና የሃይማኖት ተቋማት ተወካዮችን ጨምሮ ከወጣት እስከ አዛውንት ኢትዮጵያውያን ተገኝተው እርዳታቸውን ለግሰዋል። ቃል ከተገባው ሌላ በአዳራሹ ወደ $30,000 ኢሳት ባለም አቀፍ ደረጃ በድረገጽ ባካሄደው የማሰባሰብ ዘመቻ በትናንት ሁለት ማለት ነው ወደ $22,000 እንደተሰባሰበ ተገልጧል። በኢትዮጵያ ላለው ድርቅና ረሃብ ግሎባል አላያንስ ከዲሲው ግብረ ኃይል ጋር በመተባበር ያካሄደው የእርዳታ አሰባሰብ መርሃ ግብር በመላው ዓለም ነበር የተካሄደው ማለት ነው።
እና ወዳጆቻቸውን በእነሱ ዙሪያ ደግሞ ያሉትን አሰባስበው $5,000 ዘመቻ አገልግሎ በጣም እናመሰግናለን።
አድማጮች የምሽቱ ዝግጅት በዚሁ ተጠናቋል። ሙዚቃን ጋብዛችሁና በዚሁ እንሰናበት።
አዎ ሄኖክ፣ እንግዲህ በፌስቡክ ቪኦኤ አምሃሪክ፣ በትዊተር እንዲሁም ጋቢና ቪኦኤን በመጠቀም አስተያየታቸውን ማድረስ ይችላሉ።
አስተያየቶች እየደረሱ ነው። አሁንም እዚህ ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማንን፣
ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞክቤል ያበሮ ነው። ዲጄ ፋትሱ ሱራፌል ሽፈራው ሙዚቃዎችን ሲመርጥልን አምሽቷል።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።
መልካም ምሽት።